ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል
በርከት ቁጥር ያለው የአስቦይ ማህበር አለ። በንጽር ይህን ያሉ መግለጽ ባይቻልም የዚህ ዓመት 0% የሚባል ሆን ምክንያቱ ከዚህ በፊት በሺዎች የሚቆጠሩ እንግዶች የሚመጡበት ጊዜ ነው እና አሁን ደግሞ ስናይ በጣም አነስተኛ ቁጥር ነው የገባ።
ታሪካዊዋ የጎንደር ከተማ በጸጥታ ምክንያት ጎብኚዎቿ መቀነሳቸው፣ ባለ አካባቢዎቿም መቀዛቀዛቸው ተሰምቷል። ይህ በምላሹ በመተዳደሪያቸው ላይ ጫና እያደረሰ ስለመሆኑ ወጣቶች ይናገራሉ። የተወሰኑትን ሀሳብ በምሽቱ እናስደምጣችኋለን። ሌሎች ጉዳዮች የተካተቱበትን መሰናዶ ሀብታሙ ስዩም እመራለሁ። ኤልያስ አስማረ ደግሞ የምስልና ድምፅ ቅንብሩን ይከውናል። አብራችሁን አምሹ። ወደ ቀዳሚ መሰናዶ እንሻገር። የጥምቀት በዓል ሰሞን በቱሪዝምና ተያያዥ ዘርፎች ለተሰማሩ የጎንደር ከተማ ነዋሪዎች ጠቀም ያለ ገቢ የሚያገኙበት ቢሆንም ዘንድሮ ግን የደንበኞቻቸው ቁጥር በእጅጉ እንደቀነሰና ገቢያቸውም እንደተቀዛቀዘ ገልጸዋል። የአገር ውስጥና የውጭ ጎብኚዎች ብዛት በወቅቱ የጸጥታ ስጋት የተነሳ መቀነሱ ለገቢያቸው ማነስ ምክንያት እንደሆነ በአስጎብኝነትና በታክሲ ስራ ላይ የተሰማሩ ወጣቶች ለአሜሪካ ድምፅ ተናግረዋል። አስቴር ምስጋናው አነጋግራቸዋለች። በመቀጠል ይደመጣል።
የጥምቀት በዓል በልዩ ድምቀት በሚከበርባት በጎንደር ከተማ በቱሪዝሙ ዘርፍ ላይ የተሰማሩ ወጣቶች የተሻለ ገቢ የሚያገኙበት ወቅት እንደሆነ ይናገራሉ። በዘንድሮው የጥምቀት በዓልም በከተማዋ የተገኙ ጎብኚዎች ብዛት ቱሪዝሙን እንዳነቃቃው አስተዳደሩ አስታውቋል። አስጎብኚዎቹ በበኩላቸው በወቅታዊ የጸጥታ ስጋት የተነሳ የቱሪስቱ ፍሰት እንደቀነሰና ኑሯቸውም እንደተጎዳ አመልክተዋል። የአሜሪካ ድምጽ ያነጋገረው ስሙን ለመግለጽ ያልፈቀደ ወጣት በተለይ በጥምቀት በዓል ሰሞን ፋሲል ግንብ እየተባለ የሚጠራውን የአጼ ፋሲለደስ ግቢንና በጎንደር ከተማ ዙሪያ ያሉ ታሪካዊና ሃይማኖታዊ መካናትን እያስጎበኘ ጠቀም ያለ ገንዘብ ያገኝ እንደነበር ያስታውሳል። ይሁንና በዘንድሮ የበዓል አከባበር የሀገር ውስጥም ሆነ የውጭ ጎብኚዎች በብዛት ባለመምጣታቸው ገቢው እንደቀነሰ ያስረዳል።
በርከት ቁጥር ያለው የአስጎብኚ ማህበር አለ። በንጽር ይህን ያህል ብሎ መግለጽ ባይቻልም የዚህ ዓመት 0% የሚባል ሆን የሚችል ምክንያቱ ከዚህ በፊት በሺዎች የሚቆጠሩ እንግዶች የሚመጡበት ጊዜ ነው እና አሁን ደግሞ ስናይ በጣም አነስተኛ ቁጥር ነው የገቡ።
የጀበና ቡና በመሸጥ የምትተዳደር ስሟን ያልገለጸች ሌላዋ ወጣትም ተመሳሳይ ሀሳብ አንጸባርቃለች።
ብዙም የለም፣ እንደ ድሮ ብዙም ተጠቃሚ የለም።
በአማራ ክልል የተለያዩ አካባቢዎች በመንግስት ኃይሎችና በፋኖ ታጣቂዎች መካከል በቀጠለው ግጭት አንዳንድ መንገዶች አሁንም እንደተዘጉ መሆናቸውን ነዋሪዎችና የትራንስፖርት አገልግሎት ሰጪዎች ይናገራሉ። በቅርቡ በመንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል በጎንደር ከተማና በአካባቢው የተካሄደው ግጭትም በነዋሪዎች ዘንድ ተጨማሪ የደህንነት ስጋት እንደፈጠረ ያስረዳሉ። በዘንድሮ የጥምቀት በዓል አከባበር የጎብኚዎች ቁጥር የቀነሰው በዚሁ የጸጥታ ስጋት ምክንያት እንደሆነ አስተያየት ሰጪዎቹ ያምናሉ። መንገደኞችን ከጎንደር አውሮፕላን ማረፊያ ወደ ከተማዋ በማመላለስ ስራ ላይ የተሰማሩት የታክሲ አሽከርካሪም በሰሞኑ በዓለ ጥምቀት የተለመደውን ገቢ እንኳን እንዳላገኙ ይናገራሉ።
የእኛ ስራ ብቻ ሳይሆን የሆቴሎችም የከተማውም ስራ በጣም የቀዘቀዘ ነበር። በእኛ ስራ ላይም ብዙ ተጽዕኖ ነው ያመጣው። ያን አንዴ ሰርተሽ ነው ቁጭ የምትይው። የጥምቀት ሰሞን ደግሞ ፍሌት እንደገባም እየተመላለስ ስለምትሰሩ የነበር አሁን ላይ ግን ያን ስራ የለም።
የጎንደር ከተማ አስተዳደር ቃል አቀባይ አቶ አበበ ላቀው በአንጻሩ የዘንድሮ የጥምቀት በዓል ታዳሚዎች ቁጥር ካለፉት አመታት የተለየ እንዳልሆነ ጠቅሰው
ዘንድሮ እኔ ከባለፈው አመት የተለየ ግምገማ የለንም። እንደ ከተማም ጥሩ ነው። ለምሳሌ ማሳያዎች የሚሆኑት በተለይ የውጭ ቱሪስቶች በስፋት የተገኙበት የጥምቀት በዓል ነበር ማለት ይቻላል። ከፍተኛ ቁጥር ያለው ነጮች ናቸው በበዓለ ጥምቀቱ የታደሙት እና በኢኮኖሚም ዘርፍ እንግዲህ በዚህ የጥምቀት በዓል ከታች ከሊስትሮ ጀምሮ ነው ተጠቃሚ የሚሆነው። ስለዚህ ወደፊት በግምገማ በመረጃ መሰረት አርጎ የሚለይ ቢሆንም አሁን ባለው ሁኔታ ግን በዚህ ዘርፍ ላይ የደረሰ ችግርም የለም።
በከተማ በታክሲ ስራ የተሰማራ ወጣት ግን የሀገር ውስጥም ሆነ የውጭ ጎብኚዎች ቁጥር እንደወትረው ባለመሆኑ እርሱን ጨምሮ ኑሯቸው በቱሪዝሙ ዘርፍ ላይ የመሰረቱ ነዋሪዎች እንደተጎዱ ይናገራል።
በከተማ ገቢ ላይ በጣም ዜሮ ዘንድሮ በጥንቀት ራሱ ቁመን ያለ ነው። ለምን ሰው የለም? ለምሳሌ ከሶስት ዓመት ከሁለት ዓመት በፊት ሲደክም ነበር ምናቆሙ። አሁን ግን እንኳን እንደዚህ ስራ ይባላል።
የበዓል አክባሪ ጎብኚዎቹ በርካታ እንደሆኑ የሚናገሩት የከተማ አስተዳደሩ ቃል አቀባይ ደግሞ እንዳውም ተቀዛቅዞ የነበረውን የቱሪዝሙን ዘርፍ አነቃቅቶታል ይላሉ።
ከኮቪድ ጀምሮ ጉዳት የደረሰበት ነው። በጦርነት ጉዳት የደረሰበት የቱሪዝም ዘርፍ ነው። አሁን ላይ ግን በዓሉን ተገን አድርጎ መነቃቃት የታየበት ዘርፍ ነው ብዬ ማስ።
በሌላ በኩል አጃንስ ፍራንስ ፕሬስ የዘንድሮውን የበዓል ጥምቀት አከባበር በቃኝበት ዘገባው በክልሉ በቀጠለው አለመረጋጋትና ግጭት የተነሳ የዘንድሮ በዓል አከባበር ደብዝዞና በዩኔስኮ በዓለም ቅርስነት ወደ ተመዘገበው ስፍራ እየተሙ የነበሩ ምዕመናንም ቁጥር እጅጉን ቀንሶ ታይቷል ብሏል። ደረጀ መንገሻ የከተማው ነዋሪና የዩኒቨርሲቲ መምህር ሲሆን በዚህ ዓመት የነበረውን አከባበር በተመለከተ ለኤኤፍፒ ሲናገር
ዘንድሮ እውነት ለመናገር ያጉዙ የፖለቲካል ቴንሽንም ስላለ አልደመቀም። ምክንያቱም ኤክስፔክት ከሚደረገው በጣም በታች ነው። ከዚህ በፊትም በጣም ለብዙ ዓመታት እዚህ ጥምቀቴን አክብሬ ያለው የሰው ቁጥር በጣም ሲግኒፊካንት ሊቀንሷል።
በክልሉ የተፈጠረው ግጭት በኢትዮጵያ መከላከያ ሰራዊትና ፋኖ በመባል በሚጠሩት የአካባቢ ሚኒሻዎች መካከል የሚካሄድ ነው። በጥምቀት በዓሉ ላይ ታዳሚ የነበረው መኳንንት ፋሲልም በታሪካዊ ጎንደር ከተማና ነዋሪዎች ላይ ስላደረሰው ተጽዕኖ ይገልጻል።
ጎንደር አንብታለች ወይም አልቀሳለች ነው። ምክንያቱም ያለው ነገር የሚታየው ነገር የሚያሳዝን ነገር ነው። ጎንደር ልጆቿ እንደ ድሮ ከሩቅ አገር ምናምን አልመጡ ያሉ ነገሮች ሁሉ አይደሉ። ጎንደር አልቅሳለች ልክ እንደኔ።
የጥምቀት በዓል ታቦታት ከመንበረ ክብራቸው ወደ ባህረ ጥምቀት በምዕመናን ታጅበው እየወረዱ የሚከበር ቢሆንም የጎንደር ከተማን ጨምሮ በአንዳንድ አካባቢዎች ከወቅቱ የጸጥታ ስጋት የተነሳ በአካባቢያቸው ተወስነው ያከበሩ አድባራት መኖራቸውን የቤተ ክርስቲያን ምንጮች ለአሜሪካ ድምጽ ተናግረዋል። ይህም ሆኖ የአማራ ክልል ርዕሰ መስተዳደር አረጋ ከበደ የበዓሉን መጠናቀቅ አስመልክቶ በማህበራዊ ትስስር ገጻቸው ባጋሩት መልእክት በክልሉ በሁሉም አካባቢዎች በዓሉ በሰላም እንደተጠናቀቀ ገልጸዋል። ለአሜሪካ ድምጽ አስቴር ምስጋናው።
አስቴር ምስጋናውን አመሰግናለሁ። ዩናይትድ ስቴትስ ውስጥ የተሰራ አንድ አዲስ ጥናት 40% የሚሆኑ ስራ ቀጣሪዎች እድሜያቸው በሃያዎቹ የሚገኙ ወጣቶችን ለመቅጠር እንደማይሹ ጠቁሟል። በቅርቡ ይፋ የተደረገው ይሄው ጥናት አብዛኞቹ ቀጣሪዎች እድሜያቸው በአስራዎቹ ማብቂያና በሃያዎቹ ውስጥ የሚገኙ በመጻሩ ጄንዝ የሚባሉትን አዲስ ተመራቂ ወጣቶች ለመቅጠር ፈቃደኛ እንዳልሆኑ አመላክቷል። የዚህን ጉዳይ ዝርዝር ኤደን ገረመው ታጋራናለች።
በቅርቡ ከ800 በላይ ስራ አስኪያጆችና ዳይሬክተሮች ላይ ዩናይትድ ስቴትስ በተደረገ አንድ ጥናት ቀጣሪዎች በተለምዶ ጄንዚ በመባል የሚታወቁትንና በጎርጎሮሳውያኑ 1990ዎቹ ማብቂያ ላይና በ2000 ዓ.ም መጀመሪያ ላይ የተወለዱ ልጆችን ለመቅጠር ፈቃደኛ አለመሆናቸውን አስታውቋል። በታህሳስ 2023 ይፋ የሆነው ይህ ጥናት 800 የዩናይትድ ስቴትስ ዳይሬክተሮችና ዋና ስራ አስፈጻሚዎች ላይ የተካሄደ ሲሆን ጥናቱ አስር ስራ አስኪያጆች መካከል አራቱ በዚህ የእድሜ ክልል ውስጥ ያሉ ወጣቶችን ከቅጥር እንደሚያገላቸው አመላክቷል። ከአምስት ቀጣሪዎች መካከል አንዱ ደግሞ የስራ ቃለ መጠይቃቸው ቀን እነዚሁ ወጣቶች ኮላጅ ጋር ነው የመጡት ብለዋል። 21% የሚሆኑት ቀጣሪዎች ወጣቶቹ በርቀት በሚኖራቸው የቃለ መጠይቅ ወቅት ካሜራቸውን ከፍተው ማንነታቸውና ያሉበት ሁኔታ እንዲታይ አለመፍቀዳቸውንም ተናግረዋል። ቀጣሪዎቹ በተጨማሪም በአካል የመጡት ወጣቶች በቀጥታ የሰው አይን እያዩ ለማውራት የማይደፍሩ፣ አለባበሳቸውም ሆነ ንግግራቸው ስርዓት አልባ ሆኖ እንዳገኙት አስታውቀዋል። የዚህ ጥናት ውጤት እንዳላስገረማቸው የተናገሩት ደግሞ በዋሽንግተን ዲሲ አካባቢ የቅርብ ጊዜ ተመራቂዎችን በአካውንቲንግና ቴክኖሎጂ ስራ እንዲያገኙ የሚያሰለጥኑት ማይክል ኮነር ናቸው።
ያ ዋናው ነገር ቁም ነገርኝነት የጎደለ ይመስላል። ዝም ብለው በፈሰሰበት ነው የሚነግዱት ወይንስ ስራውን ይፈልጉታል?
ኮነር በቨርቹዋል ወይም በርቀት በኮምፒውተሮች በሚደረጉ ቃለ መጠይቆች ወቅት ካሜራ ለማብራት ፈቃደኛ ያልሆነ አመልካች ገጥማቸው ያውቃል። ነገር ግን ተጠያቂዎቹ ለፕሮፌሽናል ስራ ተስማሚ ባልሆኑ እንደ ገበያ ማዕከል ባሉ ስፍራዎች እየተጓዙ ቃለ መጠይቁ እንዲደረግ መጋበዛቸው ግን ያጋጠማቸው ነገር ነው። ልክ እንደ ኮነር ሁሉ በኒውዮርክ ኢታካ ኮሌጅ የሰልታዊ ተግባቦት መምህር የሆኑት ፕሮፌሰር ዳን ጋይስኪ የኮቪድ-19 ወረርሽኝ የቅርብ ጊዜ የዩኒቨርሲቲ ተመራቂዎችን እድገትና ብስለት ላይ ተጽዕኖ አሳድሯል ይላሉ።
12ኛ ክፍል ሲጨርሱ ሁሉም ነገር ተተራምሶ ነበር። መደበኛ የሆነ የመረቃ ስነ ስርዓት፣ የወጣቶች የመሰነባበቻ ድግስ ወይም ፕሮም እና እነዚህን የመሳሰሉ ነገሮች አልነበሯቸውም።
ፕሮፌሰር ዳን አክለውም የዚህ ውጤት ተማሪዎቹ የስራውን ዓለም ሲቀላቀሉ በራስ መተማመናቸው እንዲወርድ አድርጓል ይላሉ።
ዩኒቨርሲቲ መግባት የሚያጎናጽፋቸው ከመማሪያ ክፍሎች ውጪ ላሉ ተሞክሮች ዝግጁ መሆንን፣ በማህበረሰብ ውስጥ ያሉ መርሃ ግብሮች ላይ ተሳትፎ ማድረግን፣ ለስራ ልምድ መውጣትን የመሳሰሉ ነገሮች በሙሉ አልነበሯቸውም።
በጥናቱ ላይ የተሳተፉት 38 በመቶ የሚሆኑት ቀጣሪዎች የቅርብ ጊዜ ተመራቂዎችን ከመቅጠር ይልቅ ተለቅ ያሉትን ለመቅጠር እንደሚመርጡ አስታውቀዋል። ይህም ብቻ ሳይሆን ተለቀላሉት ሰራተኞች ጥቅማጥቅሞችንና ከርቀት ሆኖ የመስራት ሁኔታም ለማመቻቸት ፈቃደኛ ናቸው። ግማሽ በግማሽ የሚሆኑት ቀጣሪዎች ደግሞ የቅርብ ጊዜ ተመራቂ የሆኑት እድሜያቸው እስከ 25 እና 27 የሚደርሱ ወጣቶችን ቢያንስ አንድ ጊዜ ከስራ ማባረራቸውን ተናግረዋል። 63 በመቶ የሚሆኑት ቀጣሪዎችም የቅርብ ጊዜ ተመራቂዎች የስራ ጫናን የመቀበል አቅም የላቸውም ያሉ ሲሆን፣ ሌሎች 61 ከመቶ የሚሆኑት ደግሞ አብዛኞቹ ለስራ አርፍዶ ይመጣሉ ብለዋል። በተጨማሪም 59 በመቶ የሚሆኑት ቀጣሪዎች እነዚህ ወጣቶች የታዘዙትን ስራዎች በጊዜ እንደማያስረክቡ የተናገሩ ሲሆን፣ በተመሳሳይ 53 ከመቶ የሚሆኑት ቀጣሪዎችም እነዚህ ወጣቶች ለስብሰባ ሳይቀር አርፍዶ ይመጣሉ ይላሉ። ኮነር ታዲያ ይሄ ሁኔታ የቅርብ ጊዜ ተመራቂዎች ላይ ተባብሶ ታየ እንጂ ጉዳዩ ቀደም ብሎ የጀመረ ነው ይላሉ።
ቢሮ የሚገቡ ቢሆን ኑሮ የስራ ጫናውን የሚቋቋሙበት የተሻለ እድል ነበራቸው። እነዚህ ልጆች በስራው ዓለም ውስጥ እንዴት ማደግ እንደሚቻል አሰልጣኝ ያሻቸዋል።
በአንጻሩ ፕሮፌሰር ዳያን በኮሌጅ ተማሪዎች ዘንድ የአእምሮ ጤና እክል አይሎ መጨመሩን የተናገሩ ሲሆን፣ በዚህም የተነሳ የኮሌጅ መምህራን በተማሪዎች ክፍል የመግባት ሁኔታ ላይ ያላቸውን ቁጥጥር ማለዘባቸውን፣ እንዲሁም ደግሞ የቤት ስራ የሚያስረክቡበት ጊዜ ላይም ነጻነት መስጠታቸውን ይናገራሉ።
አሁን ላይ ቀጣሪዎች እያነሱት ያለውና የተቀየረው ነገር ያለው የጭንቀት መጠንና የአእምሮ ጤና ተግዳሮቶች ናቸው።
ኮነር ታዲያ እነዚህ ወጣቶች ሁኔታዎች ቀለል እንዲልላቸው እየተመቻቸን ይላሉ።
ለአንዳንድ ቀጣሪዎች ነገሮችን ቀለል አድርገው ለመቀበል በመሞከር ላይ ናቸው። በዚያ በኩል ትልቅ ልዩነት አይቻለሁ። የአእምሮ አቅመ ቢስነት ወይንም ነገሮችን መቀበል አለመቻል ተቀብሎ ራስን መንከባከብን እውቅና መስጠት እንደማለት ነው። ምክንያቱም እነዚህ ልጆች እንዲያድጉ የተነገራቸው ይህንኑ ነው።
የስራ ቅጥር አሰልጣኙ ኮነር ጄንዚ ተብሎ የሚታወቀው የእድሜ ቡድን ላይ ያሉት የቅርብ ጊዜ ተመራቂ ወጣቶች ምንም እንኳን ለፕሮፌሽናል ስራ ቁርጠኝነት ያለማሳየት ሁኔታቸው ከወረርሽኙ በኋላ ቢያይልም እነዚህ ሁኔታዎች ግን ቀድሞም ቢሆን እየተለመዱ የነበሩ ነገር ናቸው ይላሉ።
ውድቀት የሚያጋጥም ይመስላል። አንዳንዶቹ የቅርብ ጊዜ ምሩቃን በጣም እንክብካቤ የበዛባቸው ናቸው። እንደምታውቁት ዓለም ደግሞ በአብዛኛው ይቅርታ አታውቅም። ስለዚህ ሰዎች በጊዜ ይህን ነገር ከተረዱት ለወደፊት የስራ ዘመናቸው መልካም የሚሆን ይመስለኛል።
ኮነር አክለውም ወጣቶች ከስራ እድገት ይልቅ የሚያሳስባቸው በስራና በህይወታቸው መካከል ያለው ሰዓት ነው ይላሉ።
ይህንን ትውልድ በዋናነት የሚያሳስበው ነገር በትርፍ ጊዜ የሚደረግ ልምምድና በዚያው ዙሪያ እንደ አስፈላጊነቱ የሚለዋወጥ ሁኔታ ምቾት ነው። የወደፊት ሁኔታዎችን በተመለከተ በገንዘብም ሆነ በስራ ለማደግ ያላቸው ፍላጎት ዝቅተኛ ነው። በቃ ሁሌም የዛሬን ለመኖር የሚፈልጉ ነው የሚመስለው።
በዚህ ጥናት ላይ ከተሳተፉ 800 የሚሆኑ ስራ አስኪያጆችና ዋና ስራ አስፈጻሚዎች ውስጥ ግማሽ ያህሉ ጄንዚ በሚባለው የእድሜ ክልል ውስጥ ያሉ ተቀጣሪዎች ለስራው ያልተመጣጠነ ክፍያ ጠይቀዋል ይላሉ። ፕሮፌሰር ዳያን ግን ይህ የሚያሳየው ወጣቶቹ ከቀደመው ትውልድ በተሻለ ገንዘብ ላይ ያላቸው እውቀት መዳበሩን ነው ይላሉ። ፕሮፌሰር ዳያን አያይዘውም እነዚህ ወጣቶች ገና በዩኒቨርሲቲዎችና ኮሌጆች ውስጥ ሳሉ ኮርፖሬሽኖች እጅግ ብዙ ስራን በትንሽ ወጪ እንደሚያሰሩ መስማታቸውንና ማወቃቸውን ይገልጻሉ። እነዚህ ወጣቶችም ህልም የሚያደርጉት የተቀጣሪዎቹን ደሞዝ ሳይሆን የቢሊዮነር ቀጣሪዎቹን ገቢ መሆኑንም አክለው ተናግረዋል። ለዶራ ማካወር ዘገባ አይደን ገረመው።
እድና መሰግናለሁ። የ2024 የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ ጽንሰ ማቋረጥ መብት ለመራጮች ቁልፍ ጉዳይ እንደሚሆን ዋይት ሃውስ አስታውቋል። ዋይት ሃውስ ይህን ያለው የአሜሪካ ምክትል ፕሬዚደንት ካማላ ሃሪስ ለባይደን የምርጫ ዘመቻ የስነ ተዋልዶ አገልግሎት የማግኘት መብትን ቀዳሚ አጀንዳቸው በማድረግ በተለያዩ የሀገሪቱ ግዛቶች እየተዘዋወሩ ባለበት በአሁኑ ወቅት ነው። የዚህን ጉዳይ ዝርዝር ደግሞ ስምኝሽ ቆይ ታሰማናለች።
በአሜሪካ ለሚካሄደው ፕሬዝዳንታዊ ምርጫ ፉክክሩ የተሟሟቀ ባለበት ወቅት ተፎካካሪዎች ጽንሰ ማቋረጥ መብት ለመራጮች ውሳኔ ቁልፍ ጉዳይ እንዲሆን ግፊት እያደረጉ ነው። እንደ አውሮፓውያን አቆጣጠር በ1973 የጽንስ ማቋረጥ ህገ መንግስታዊ መብት ሆኖ እንዲጸድቅ ያስቻለውና ሮይና ዌድ በመባል የሚታወቀው የፍርድ ሂደት 51ኛ ዓመት መታሰቢያ ሰኞ ዕለት በተከበረበት ወቅት የአሜሪካ ምክትል ፕሬዚዳንት ካማላ ሃሪስ የዊስካንሰንን ግዛት የጎበኙ ሲሆን የባይደን አስተዳደር የጽንስ ማቋረጥን ጨምሮ ለስነ ተዋልዶ አገልግሎት ተደራሽነት ድጋፍ እንደሚያደርጉ ተናግረዋል።
In America, freedom is not to be given.
አሜሪካ ውስጥ ነጻነት በማንም የሚሰጥ አይደለም፣ ሽልማትም አይደለም። የራሳችን የሆነ መብት ነው። ይሄ ደግሞ በራስ አካል ላይ ውሳኔ የመስጠት መብትንም ያጠቃልላል። መንግስት ምን ማድረግ እንደምንችል ሊነግረን አይገባም።
ጠንካራ የካቶሊክ ክርስትና ሃይማኖት ተከታይ የሆኑት ፕሬዝዳንት ጆ ባይደን ጽንስ ማቋረጥን በግል ሙሉ ለሙሉ የማይቀበሉት ጉዳይ መሆኑን ከዚህ ቀደም ተናግረው ነበር። ሰኞ ዕለት ባደረጉት ንግግር ግን እንደ አውሮፓውያን አቆጣጠር በ2022 የዩናይትድ ስቴትስ ጠቅላይ ፍርድ ቤት ሮይና ዌድን በመሻር ያሳለፈው ውሳኔ ኢፍትሃዊ ነው ሲሉ ተናግረዋል። ፍርድ ቤቱ ውሳኔውን ካሳለፈ በኋላም በተለያዩ ግዛቶች ያሉ መራጮች ጽንስ የማቋረጥ መብታቸው እንዲመለስ ድምጽ መስጠታቸውንም አመልክተዋል።
Voters have voted to protect reproductive rights.
መራጮች የስነ ተዋልዶ መብትን ለመጠበቅ ድምጽ ሰጥተዋል። ይህ መብት በሁሉም ግዛት መከበር አለበት። ምክንያቱም የቤተሰቦቻችሁ የጤና አገልግሎት የማግኘት መብት በምትኖርበት አካባቢ መወሰን የለበትም።
ሪፐብሊካንን ወክለው ለፕሬዝዳንታዊ ምርጫ ለመሳተፍ የሚደረገውን ፉክክር እየመሩ ያሉት ፕሬዝዳንት ትራምፕ ጽንስ ማቋረጥን እንደሚቃወሙ ቢናገሩም አንዳንዴ አቋማቸው እንደሚቀያየርና ግልጽ እንዳልሆነ ተከታዮቻቸው ይናገራሉ። በጉዳዩ ላይ አስተያየታቸውን ለማካተት በተደረገው ጥረት ግን ወዲያው ምላሽ ማግኘት አልተቻለም። በቅርቡ በዋሽንግተን በተካሄደ የጸረ ውርጃ ሰልፍ ላይ ንግግር ያደረጉት ሪፐብሊካኑ የህዝብ ተወካዮች ምክር ቤት አፈ ጉባኤ ማይክ ጆንሰን እሳቸው ራሳቸው በአስራዎቹ ዕድሜ በተፈጠረ እርግዝና ያለ እቅድ የተወለዱ መሆናቸውን በመግለጽ የጽንስ ማቋረጥ ላይ ያላቸውን ተቃውሞ አሰምተዋል።
እነዚህን ህጎች የምናወጣው እና ዛሬም ሰልፍ የምናካሄደው እያንዳንዱ የሰው ልጅ፣ እያንዳንዱ ያልተወለደ ህፃን በጣም ጥልቅና ትልቅ ዋጋ ያለው መሆኑን ለሰዎች ለማሳመን ብዙ ስራ ስለሚጠይቅ ነው። ስለዚህ ወዳጆቼ የህብረተሰቡን አመለካከት መቀየር እንደምንችል ተስፋ የምናደርግበት ብዙ ምክንያት አለን።
ጽንስ ማቋረጥ ላይ ተቃውሞ የሚያሰሙ የመብት አቀንቃኞች ጠቅላይ ፍርድ ቤቱ የመንግስትን አቋም ጥሶ ውሳኔ በማሳለፉ ደስተኞች ናቸው። አሁን ደግሞ የትኛው የሀገሪቱ መሪ ጉዳዩን ወደፊት እንደሚያራምድ መወሰን አለባቸው። በዋሽንግተን በተካሄደው ሰልፍ ተሳታፊ የነበሩት ኤሪክ ሼድለር ባይደን ጽንስ ማቋረጥን የሚደግፉበት መንገድ ጽንፍ የረገጠ ነው ቢሉም ሪፐብሊካኖቹ የሚያራምዱት አቋምም ከእርሳቸው አመለካከት ጋር እንደማይስማማም ይገልጻሉ።
ፕሬዚዳንት ዶናልድ ትራምፕን ማመን እችል እንደሆነ አላውቅም። በእርግጥ ሮይና ዌድን መቀልበስ የቻለ ጠቅላይ ፍርድ ቤት ሰጥተውናል። ሮይ ከተሻረ በኋላ ግን በሕይወት የመኖር መብት እንቅስቃሴን የሚተቹ ንግግሮችን አድርገዋል። የፍሎሪዳ አስተዳደር ደሳንቶስንም ተችተዋል። ስለዚህ የትራምፕ አቋም ምን እንደሆነ አላውቅም፣ ምክንያቱም በጉዳዩ ላይ የተለያዩ ነገሮች ነው የሚናገሩት። ስለዚህ ለየሊም ሆነ ለትራምፕ ያለኝ ድጋፍ የተቆጠበ ነው። ሁለቱም ለጉዳዩ ያላቸው አቋም ያሳስበኛል።
ማቋረጥ መብት ነጻ ግዛት ከሆነው ካሊፎርኒያ እስከ ወግ አጥባቂው ካንሳስ ባሉ ግዛቶች ውስጥ በተሰጡ ድምጾች አሸንፏል። ለምርጫ ቁልፍ ከሚባሉ ግዛቶች አንዱ በሆነው ኦሃዮ ግዛት በቅርቡ በተካሄደ ድምጽ የማሰባሰብ ሂደት 57% የሚሆኑት ጽንስ ማቋረጥ መብት ሆኖ እንዲረጋገጥ ህገ መንግስቱ እንዲሻሻል ተስማምተዋል። በመጪው ህዳር በሚካሄደው ፕሬዝዳንታዊ ምርጫም አሜሪካዊ መራጮች በጉዳዩ ላይ ድምጻቸውን ያሰማሉ ተብሎ ይጠበቃል። በአኒታ ፓውል ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ስመኝችን አመሰግናለሁ። በመቀጠል ደግሞ ከአንድ ወጣት ጋር እንተዋውቃለን። በልጅነቱ በአደጋ ምክንያት አንድ እግሩን ያጣው ከማል ቃሲም በባህር ዳር ከተማ ለበርካታ ወጣቶች የመነቃቃት ምንጭ ከሆነ ቆይተዋል። የዓለም አቀፍ ቴኳንዶ ስፖርት ዋና አሰልጣኝ ወይም በዘርፉ የማዕረግ አጠራር ሳቦ የሆነው ከማል ቃሲም የዛሬ ጋቢና ቪኦኤ ዝግጅታችን እንግዳ ነው። አስቴር ምስጋናው አነጋግረዋለች።
ሳቦ በቴኳንዶ ዘርፍ አራተኛ ደረጃ ላይ ለደረሰ ሰልጣኝ የሚሰጥ የብቃት ማረጋገጫ ማዕረግ ነው። ትርጓሜው ዋና ሰልጣኝ እንደማለት ነው ይለናል። ይህንኑ ማዕረግ የተጎናጸፈው አካል ጉዳተኛው ሳቦም ከማል ቃሲም። ጋቢና ቪኦኤ ሳቦም በስሙ ወደ አቋቋመው ሳቦም ከማል የቴኳንዶ ማሰልጠኛ ጎራ ብሏል። ቆርቆሮ በቆርቆሮ ሆኖ በተሰራው የማሰልጠኛ ተቋም ውስጥ በርካታ ህጻናት፣ አዳጊዎችና ወጣቶች በስልጠና ላይ ናቸው። የዕለቱ ስልጠና የሚጀምረው የቴኳንዶ መርህን በሚገልጽ ቃለ መሐላ ነው። አዳጊዎቹና ወጣቶቹ በአሰልጣኞቹ ሳቦም ከማል መሪነት ቃለ መሐላውን ይፈጽማሉ። የጥንቃቄ መልእክትም ይነግራቸዋል።
የቴኳንዶ መሪዎችን አክብራለሁ። አሰልጣኝ መሪዎችን አክብራለሁ። ቴኳንዶች ለመጥፎ ነገር አልጠቀምም። የፍትሜ ተንተሽና ትሆናለሁ። የተሻለች መሰለም ስፈነባት አለም ገነባለሁ።
ቴኳንዶ የምንሰራበት ዋናው ትልቁ ምክንያት ቴናኳን እጅና እግር ነው። ዶም የሆነው ግን ሙሉ አእምሯችን ላይ ያለው ትኩረት ስናደርግ ነው። ሙሉ በትምህርታችንም ይሁን በስራችንም በማንኛውም ህይወታችን ላይ ውጤታማ ስንሆን ያ ቴኳንዶ ሙሉ ሰራን ይባላል። ካልሆነ ግን አሁን ዝም ብለን እንደዚህ እጅና እግራችን ብቻ ሰርተን ውጭ ሄደን ምንረብሽ፣ ውጭ ሄደን ደግሞ ማናነብ፣ ተማሪዎች ትምህርት ማታነቡ፣ ሰራተኞች ራሳችሁን ከአጎብስቶች ማጠብቁ ከሆነ ቴኳንዶን አልሰራችሁም ማለት ነው። ቴኳንዶ ሙሉ የሚሆነው በህይወታችን ውስጥ እናስገባው ነው። ዘ ዌይ ኦፍ ላይፍ ነው፣ የህይወት መንገድ ነው። ህይወታችን መስመር ስናስይዘው ቴኳንዶን እየሰራን ነው ብለን እናስባለን።
ሳቡ በየዕለቱ ለሰልጣኞቹ በውጣ ውረድ ከተፈተነው የህይወት ተሞክሮ ያካፍላቸዋል። ይህም በእርሱ ላይ የደረሰው በማንም እንዳይደርስ በማሰቡ እንደሆነ ይናገራል።
አጠቃላይ መቼም ሀገራችን ላይ የነበረውን ወቅታዊ ሁኔታ እናውቃልና ባህር ዳር ላይ የነበረው ተኩስ ምናምን ምናምን ያስፈራላል፣ ያስጨንቃል። የነበረው ነገር እንደምታዩት እኔ በ1983 በፖለቲካ ምክንያት እንደዚህ በነበረው ወቅታዊ አለመረጋጋት ምክንያት ነው የወደቀ ታንክ ላይ ህፃን እያሉ በአምስት ዓመት ስጫወት ነው እንደዚህ ጉዳት የደረሰብኝና አሁንም ቢሆን እናንተ በየአካባቢያችን ተኩስ ምናምን የነበረበት ብረታ ብረቶች ምናምን የወዳደቁ ሊኖሩ ይችላሉ። እነዛን ምንም አይነት መንካት ነገር የለብን፣ ወይም ደግሞ ለቤተሰብ ካገኘን ለቤተሰብ ማሳየት እንጂ ያለብን ያን መንካት የለብንም። ምክንያቱም አሁን ከሚታኮሱት ከወጣቶቹ ይልቅ ደግሞ ህጻናት ነው በብዛት ተጎጂ የሚሆኑት። አሁን የተጎዳውበት ታንክ ላይ ወድቋል፣ አይሰራም ብለን ነው እኛ የምንጫወትበት፣ ግን ከኔ ጋር 5-6 ሰዎች ተጎድተዋል። ከፍተኛው ጉዳት የደረሰብኝ እኔ ነኝ። ሌሎቹ እጃቸውንም የተጎዳለ ዝም ብሎ ጭርፍ አድርጎ የተውም አለ። ስለዚህ እንደ አይነት ነገሮች ስናይ በተለይ ህጻናቶቹ ወደዛ ነገሩ ራሳችን እንዳናጋል አደራ ለማለት ነው።
የቴኳንዶ ስፖርት ስልጠና በአካል ብቃት እንቅስቃሴ ውስጥ ቢካተትም ይበልጡኑ የሚያተኩረው በመልካም ስነ ምግባር ግንባታ ላይ ነው የሚለው ሳቦ፣ ይህንን ጽንሰ ሀሳብ በውስጣቸው ያዘለቀላቸው ወጣቶች በቁጥር እየበዙ እንደሆነ ይናገራል።
እኔ ጋር 7 ዓመት 8 ዓመት 6 ዓመት 5 ዓመት እየቆዩ ህይወታቸውን የቀየሩ በጣም በርካታ ልጆች አሉ። በተለያየ ሙያ ዘርፍ ውስጥ ያሉ ማለት ነው። በስፖርቱና በእኔ ምክንያት በስፖርቱ ምክንያት በትዳሩ ዓለም ውስጥ የገባሉ፣ ወደ ቢዝነስ ዓለም ውስጥ የገባሉ፣ ወደ ንግድ ምናምን በጣም ብዙ፣ ወደ ሀገር መከላከያ ሰራዊትም የገባሉ፣ አሁንም ያሉ ልጆች አሉ።
ከሰልጣኞቹ ወጣቶች መካከል ላለፉት 10 ዓመታት ከሳቦም ከማል ጋር መስራቱ የጥሩ ስነ ምግባር ባለቤት እንዳደረገው የሚገልጸው ወጣት ተስፋ ለማገኝ አንዱ ነው።
ከስፖርት ከአካል ብቃት የበለጠ በስነ ምግባር ታላቆችና ታናናሾችን በማክበር ቤተሰብን በማክበር ከዛም አልፎ አካባቢን በማክበር
ተማሪ ማክዳ ውበት ቴኳንዶ በመሰልጠኗ ትኩረት መስጠት ባለብኝ ነገር ላይ ቀልቤን ሰብስቤ ማሰብ እንድችል አብቅቶኛል ትላለች።
በእኔ በግሌ የተማሪ እና ከትምህርቱ ጎን ለጎን ደግሞ ስፖርት ሰራለሁ። በዚህ ምክንያት ንቃት በተለያዩ አጋጣሚዎች ንቁ እንድንሆን አድርጎናል። ሌላው ደግሞ በትምህርታችን ከዚህ ከወጣን በኋላ ምን ማድረግ እንዳለብን በመጀመሪያ በቅድሚያም ተማሪ በደንብ ስለሚያግረው እሱን በመከተል በትምህርታችን ጥሩ ውጤት እንድናመጣ ረድቶናል። ቅድም ያስተማረን ከራስ ተሞክሮ ላይ የአምስት ዓመት ህጻን እያለ ነበረ። በጦርነት አማካኝነት ነበር እሱ እንደዚህ አይነት ጉዳት የደረሰበት። ስለዚህ እኛ እንደሱ ዕጣ ፈንታ እንዳይደርሰን የተለያዩ ምክሮችን መክሮናል። ቅድም እንደገለጽኩ የተለያዩ እቃዎችን ከእውቀት መጣፍነን አለመካች የማናቃቸው ነገሮችን ለሚያውቅ ማሳየት የሚዘቱ ነገሮች በደንብ አሳየት ነው።
ሳቦም ከማል ቃሲም በአፍሪካ ድንቃ ድንቅ መዝገብ ላይ ብቸኛው ባለ አንድ እግሩ ስኬታማ ሰው በመባል ስሙን ለማስፈር የቻለ የኢንተርናሽናል ቴኳንዶ ዋና አሰልጣኝና የባለ አራት ዳን ባለቤት ነው። በዓለም አቀፍ በሀገር አቀፍና በክልል ደረጃ በርካታ ሽልማቶች ሲጎርፉለት እንደቆዩም ሳቦም ከማል ይናገራል።
ሚሊኒየም ታታሪ ወጣት በማለት የ2000 ላይ ዓመተ ምህረት ሲቀየር የርስ የክልል ርዕሰ መስተዳድር እጅ ትልቅ ሰርተፊኬትና ሜዳሊያ ተቀብያለሁ። ከዛ ውጪ ያው ትልልቅ የሚባሉትን ነው የምነግርሽ። የአፍሪካ ድንቃ ድንቅ የከተማው ኮከብ አሰልጣኝ በመባል የባህር ዳር ከተማ ብዙ ጊዜ ሽልማቶችን ወስጃለሁ። ከዛም ውጭ ጎን ለጎን የባህር ዳር ከተማ የዊልቸር ባስኬትቦል አለ አካል ጉዳተኞች እነሱ ጋር በመሳተፍ በፓራኦሎምፒክ ብዙ ሜዳሊያዎችን ለክልሉ ለከተማው አምጥቻለሁ። የተለያዩ ጎን ለጎን ከቴኳንዶ ጎን ለጎን ልጆችን አካል ጉዳተኞችን ሞቲቬት ለማድረግ አብሮም እነሱ ጋር በደንብ ለመንቀሳቀስ ይቻላል የሚለውን ነገር ወደ እነሱ ወደ ታች ወረድ ብዬ ደግሞ ዝቅ ብዬ ታች እነሱ ጋር ደግሞ የተለያዩ እንቅስቃሴዎችን በማድረግ ማህበሩ ላይም ፕሬዚዳንት በመሆን ብዙ ጊዜ አገልግዬ አሁን በስራ ምክንያት በቴኳንዶ ጫና ሲበዛብኝ ግን ከጎናቸው ሁኜ አካል ጉዳተኞችን በመደገፍ የተለያዩ ሽልማቶችን አምጥቻለሁ።
ኢንተርናሽናል የሚል ማዕረግ አይደል?
ኢንተርናሽናል ኢንስትራክተር ቅድም እንዳልኩሽ የፎርዝ ዳንስ ደርስ የተሰጠኝ ኢንተርናሽናል ኢንስትራክተር። ያው ጀርመን ሀገር ሲሄድም የሶስተኛ ዲግሪን አጋጣሚ ሆኖ እዛው ነበር የተፈተንኩት። እግር ለማሰራት የሄድኩት እግር አልተመቸኝም ነበር እና እሱን አውልቄ ጣልኩት። ከዛ ከመጣው በኋላ ከሁለት ዓመት ከሶስት ዓመት በኋላ አራተኛ ዲግሪን እዚሁ ላይ ነው የተፈተንኩት። ከፍተኛ ውጤት በማምጣት ነው ያለፍኩት። የዛኔ ኢንተርናሽናል ኢንስትራክተር ወይም ደግሞ ሳቦ የሚለው ማዕረግ የተሰጠ። ከዛ በኋላ ድንቃ ድንቅ ወይም የአፍሪካ ሪከርድ ኦፍ ዘ ቡክ የሚለውን እሱ መቀበል በአፍሪካ ደረጃ አንደኛ ለፎርስዳን ይዞ አካል ጉዳተኛ ማለት ነው። እኔ ብቻ በመሆኑ ያን ሰርተፍኬት ላገኝ ይችላሉ ማለት ነው።
ሳቦም ከማል የቴኳንዶ ስፖርት ስልጠናውን የጀመረው የአካል ጉዳት አደጋው ባጋጠመው ወረታ ከተማ እንደሆነ ያወሳል። ከዚያም ወደ ቤኒሻንጉል ጉሙዝ ክልል ቀጥሎ የነበረው ስልጠናው በአሁኑ ወቅት ወደ ባህር ዳር ከተማ ተዛውሮ እየተካሄደ ይገኛል። በአጠቃላይ ላለፉት 14 ዓመታት አያሌ ወጣቶችን በተለያዩ የብቃት ደረጃዎች ያሰለጠነውን የሳቦም ከማል የቴኳንዶ ማሰልጠኛ ጥረትን የተመለከተው የባህር ዳር ከተማ አስተዳደር 500 ካሬ ቦታ በጊዜያዊነት አበርክቶለታል። በከተማ አስተዳደሩ በተደረገለት ድጋፍ የተደሰተው ሳቦም ከማል ቃሲም ማሰልጠኛ ማዕከሉን ለቦታው በሚመጥን ደረጃ ለመገንባት ግን ሰፊ የሕዝብ ድጋፍ ያስፈልገኛል ሲል ለበጎ አድራጊዎች ጥሪ አቅርቧል።
አመት ሙሉ በአንድ እግር ስፖርት ተሰርቶ ያውም ጊዜያዊ ተብሎ 500 ካሬ ቦታ መሰጠቱ ትንሽ ቢዘገይም በጣም ደስ ብሎኛል። ለዚህም ደግሞ ከተማ አስተዳደሩንም የስፖርት ጽፈት ቤቱንም የከተማውንም የክልሉን ስፖርት ጽፈት ቤቱ በጣም ያገዙኝ ብዙ ሰዎች አሉ። እነዛም በጣም አመሰግናል። ዘግይቶም ቢሆን የተቀበልኩት ምንም ችግር የለውም። አሁንም ቢሆን ቅድም እንዳልኩሽ ለን ያለነ ይሄ አዳራሽ ቢሰራ በጣም ብዙ የጎዳና ልጆች አሉ። እንደ ማደሪያም እኮ ሊጠቀሙበት ይችላሉ። ከጎን ቤት ሰርቼ የጎዳና ልጆችን ማስተዳደርበትም ሊኖር ይችላል። ስራዬ ሰው መገንባት ስለሆነ ለዛ ነው ማውለው እና ያን የመገንባት አቅም የለኝም። እውነት ለመናገር መልእክት የሚሰሙ ሰዎች ያግዙኛል ብዬ አስባለሁ። በተለያየ የዓለማችን ሀገራትም አሁን የሶሻል ሚዲያ መዘጋት እሱ ትንሽ ተጽዕኖ ፈጥሯል። ከተለያየ ቦታ ያግዙኝ የነበሩ በሀሳብ ያግዙኝ የነበሩ ሰዎች አሁን ደግሞ በማቴሪያል በተለያየ ነገር አግዘውኝ አዳራሽ ይሰራል የሚል ግምት አለ። እኔ ግን በግለሰብ ደረጃ አቅም የለኝም። ምክንያቱም ሙሉ ስራዬ ሙሉ ህይወቴም ቴኳንዶ ጋር የተያያዘ ነው። እዚህ ልጆች ጋር ማገኛትን ትንንሽ ሳንቲም ሰብስቤ ለአዳራሽ ከፍላለሁ። አሁን ባለሁበት አዳራሽ የቤት ክራይ ከፍላለሁ፣ ቤተሰብ አስተዳድራለሁ እና ሌላም ስራም ስለሌለኝ ሌላም ገቢም ስለሌለኝ ይህን አዳራሽ የመስራት አቅሙ አይኖርም እና የሚያግዙ ሰዎች ይኖራሉ ብዬ አስባለሁ። ከዛ ያን ተጋግዘን በደንብ ትልቅ አዳራሽ እና ጥሩ ነገር እናደርገዋለን ብዬ አስባለሁ።
ሳቦም ከማል የቴኳንዶ ማሰልጠኛ ባሁኑ ሰዓት ቆርቆሮ በቆርቆሮ ሆኖ በተሰራው ማዕከሉ ኪራይ እየከፈለ ከመቶ በላይ የቴኳንዶ ሰልጣኝ ህፃናትን አዳጊዎችንና ወጣቶችን በማሰልጠን ላይ ይገኛል። ለአሜሪካ ድምጽ አስቴር ምስጋናው።
አድማጮቻችንና ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ አመሰግናለሁ። ሳስተናግዳችሁ አመሻውት ሀብታሙ ሰዩም ነኝ። ኤልያስ አስማረ ደግሞ በድምጽና ምስል መንደስ ነው አብሮን ነበር። መልካም ምሽት የነገ ሰው ይበለን።